ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ጤናስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ሐምሌ 27 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም አሸጋጋሪ ኮሎኔሎች አደናጋሪ ሹም ውሉን የሳቱ ዜጎች ጽሑፍ ክፍል 4 እናሰማለን። ከእናንተ አድማጮቻችን የደረሱንን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አሰምተን ክፍል 1 ዝግጅታችን ይጠናቀቃል። አሁን ወደ ዜናው።
አርብ በጠገዴ ወረዳ በሚገኘው ቅራቅር ከተማ ከፍተኛ ሰልፍ የተካሄደ መሆኑን ከቦታው የተገኘ መረጃ ያገልጻል። አደባባይ በመውጣት ተቃውሟቸውን ያሰሙ ዜጎች የተለያዩ መፈክሮችን ይዘው መውጣታቸውን ተነግሯል። ከተያዙት መፈክሮች መካከል አንድ ጠገዴ እንጂ ሁለት ጠገዴ የለም፣ በሱዳን በኩል ድንበራችን በትግራይ በኩል ወሰናችን ይከበር፣ እኛ ወልቃይት ጠገዴዎች የማይሰበር ጽኑ የአማራ ማንነትና የማይታጠፍ ብርቱክ እንዳለን የሚሉ ነበሩ። ከ7 ዓመት በፊት የወያኔ አገዛዝ የጠገዴና የወልቃይት አካባቢዎች ያለ ህዝቡ ፍቃድ ወደ ትግራይ መከለሉና ይህን የወያኔን እኩይ ተግባር ለመቃወም ከዚያን ጊዜ ጀምሮ ያልተቋረጠ ህዝባዊ ትግልና መስዋዕትነት ሲከፈል መቆየቱ ይታወቃል። ሐሙስ ሐምሌ 6 ቀን በድሬዳዋ ከተማ ያስቸኳይ ጊዜ አዋጅ ታውጇል። ከከተማዋ ከንቲባ በሰጠው መግለጫ መሰረት ከጥቂት ጊዜ ወዲህ በአካባቢው የእርስ በርስ ግጭት ለመፍጠር ሲንቀሳቀሱ የነበሩ ክፍሎች በፈጠሩት ክስተት የብዙ ህዝብ ህይወት መጥፋቱ፣ ንብረት መውደሙ እንዲሁም በአሁኑ ወቅት እነዚህ ክፍሎች ኃይላቸውን አጠናክረው ለመንቀሳቀስ ማቀዳቸው የተደረሰበት መሆኑን ተዘርዝሯል። ህዝብን ከህዝብ ለማጋጨት ወጣቶች ባጉል ክስከሳና በገንዘብ ኃይል እየተመለመሉ መሆናቸው የተሰጠው መግለጫ ግልጽ ከማድረጉ በላይ ጥላቻን የሚያስፋፉ በራሪ ወረቀቶች እየተበተኑ መሆናቸውና በሶሻል ሚዲያ አማካይነት እየተሰራጩ መሆናቸውም አትቷል። ይህንን ለመቋቋም የከተማይቱ የአስቸኳይ ጊዜ አዋጅ መታወጁና ማዕከላዊ ኮማንድ ፖስት መቋቋሙ የተነገረ ሲሆን የኮማንድ ፖስት ከፖሊስና ከወታደራዊ ከፍተኛ አመራሮች የተውጣጣ መሆኑ ተገልጿል። ሰኔ 16 ቀን 2010 ዓ.ም ተመረተ በመስቀል አደባባይ በደረሰው የቦምብ ጥቃት ሳቢያ በቁጥጥር ስር ከዋሉት ውስጥ ቀጥተኛ ተሳትፎ አላቸው የተባሉ 5 ሰዎች ክስ ሊመሰረትባቸው መሆኑን በዛሬው ቀን አቃቤ ሕግ ለፍርድ ቤቱ አሳውቋል። ተጠርጣሪዎቹ አብዲሳ ቀዲና፣ ደሳለኝ ተስፋዬ፣ ጌቱ ግርማ፣ ህይወት ገዳና፣ ባህሩ ቶላ የተባሉ ሲሆኑ አቃቤ ሕግ በሰዎች ላይ ያለውን ክስ አደራጅቶ ለማቅረብ 15 ቀን ቀነጠሮ ጠይቋል። አንደኛው ተጠርጣሪ በለቱ በወንጀሉ ተጠርጥረው የክምና እርዳታ እየተሰጣቸው የነበሩትን ሰዎች ለማስመለጥ ሙከራ አድርጓል የተባለ ሲሆን ሶስተኛው ተጠርጣሪ ጌቱ ግርማ የቦምብ ጥቃት በማስተባበር ወንጀል ተከሷል። አራተኛው ተጠርጣሪ ህይወት ገዳ የአእምሮ ህመምተኛ በመምሰል በወንጀሉ የተሳተፈች ስትሆን አሁንም በማኔል ሆስፒታል ህክምናዋን እየተከታተለች ትገኛለች ተብሏል። ተጠርጣሪዎቹ ጨለማ ቤት ውስጥ ተቆልፎብናል፣ ህገ መንግስታዊ መብታችን ተገፍፏል በማለት አቤቱታ ያቀረበ ቢሆንም ጠበቃቸው ለአቃቤ ህግ 15 ቀን ጊዜ ሊሰጠው አይገባም በሚል ተከራክሯል። ፍርድ ቤቱ በሁለቱም በኩል የቀረበውን ክርክር ካዳመጠ በኋላ አቃቤ ህግ በተባለው 15 ቀን ውስጥ ክሱን እንዲመሰረት ፈቅዷል። በሌላ ዜና በቤንሻንጉል ጉሙዝ በአሶሳ ከተማ ተከስቶ በነበረው ግጭት በኃላፊነት የሚጠየቁ 108 ሰዎች በቁጥጥር ስር ውለው ምርመራ እየተካሄደባቸው ሲሆን ከነዚህ ውስጥ 20 የሚሆኑት የፖሊስ አባላት መሆናቸው ታውቋል። በግጭቱ ከ10 በላይ ሰዎች ህይወት ማለፍ ይታወቃል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ሸጋጋሪ ኮሎኔሎች አደናጋሪ ሹም ሁሉን የሳቱ ዜጎች መሸጥ የለመደ እናቱን ያስማማል። የከሃዲ አንጃና ሪሃፓ ወያኔዎች እንቅስቃሴ ደረጃ መመታት ኢሃፓን ለማፍረስ በየአገዛዙ የተደረገውን ሁሉ የማያውቅ ዜጋ አለ ማለቱ የሚከብድ ነው። የአሜሪካና አሜሪካ በህብረት ሊያፈኑት ሞክረው የዘቱን በቅጦ ሳይረዱ አብዮት ፈንድቶባቸው ለአሜሪካን የበላይነት የሞት ደወሉን ሊያሰማው ይችላል። የምንኮራበት ክንውን ነው። የሀገራችንን ሉዓላዊነት ለማስከበር ያደረግነው ትግል ድልን ተቀዳጅቷልና አዳሪውን አገዛዝን ማንኮታኮታችን የሚያሳዝን ሳይሆን ሰየው የምንለው ነው። ባጭሩ አድሃሪና ኢምፔሪያሊስት ኃይሎች ሁሉ ለጉዳታቸው ለመወገዳቸው ለቀውሳቸው ድርጅቱን ቢከሱ በስህተት ነው በሚል ክርክር የምንገባ አይሆንም። ለህዝብና ለሀገር ስንል የታገልነው ውጤት ነው። ዛሬም አመረን የቀጠልንበት ነው። እናታቸውን የሚሸጡ ወራዳዎች በበኩላቸው ለጨቋኝ ገዢዎችና ለቀኝ ገዢዎች ተንበርክከው በድርጅቱ ላይ ያካሄዱትንም ዘመቻ ትላንትም ዛሬም የምናውቀው ነው። አንጃዎች በዚህ ከይሲ ዘመቻ ሚናቸው በቀላሉ የሚታይ ባይሆንም የሚፈልጉት ተሳክቶላቸው ድርጅቱ ቢተን ቢጠፋላቸው ግን አልቻለም። ለምን አንጃልናቸው? የድርጅቱን መርህ ጥሰው በውስጡ ተደራጅተውና አፈንግጠው በመገኘታቸው ፋሎል በመሆናቸው የድርጅቱን መሰረታዊ መርሆች በመጻረራቸው ለጠላት ተገዥና ተቀጣሪ ሆነው በመገኘታቸው አሜሪካን በተቃወምነው ልክ ሶቪየት ህብረትንም ታግለናል።
አገራችን ኢትዮጵያ የማንም ባዕድ ኃይል ተገዢ እንድትሆን ባለመፈለጋችን የቅርብና የሩቅ ዘመናዊና ጥሩ ወራሪዎችን ባለናቀን ታግለናል መከታናል። እንደ አንዳንዶቹ ለፈረንጅ ብናድርማ ኖሮ ለሀገር ሳይሆን ለግል ጥቅምና ሆድ ብዙ ባተረፍን ነበር። ይገን የይሃፓ ምርጫና ጎዳና አልነበረም አሁንም አይደለም ያርበኞችም ፈለጋ አይደለም አልተከተልነውም። ድርጅቱን በአዳን ሰርገው ገብተው ሊጎዱት አልሞከሩም ባንልም ግን ሊያደርሱ የሚችሉትን ጉዳት በቁጥጥር ስር ለማዋል ተገቢውን ጥረት አድርገናል። አንጃዎች አፈጣጣራቸው ከምንዋጋው ፍርሃትና ከበአዳን አጥፊ ተልእኮ ጋር የተያያዘ በመሆኑ በሂደት ከነዚህ በሚያገኙት ድጋፍ ጉዳት ሊያደርሱብን ቢችሉም ሁሉ አድሮ ግን ድባቅ መመታታቸውን ታሪክ የመዘገበው ነው። በሰሞኑ በአዲሱ ሹም አቀናባሪነት ራሱን በላይነህ ወይም መርሻ በሚል ስም ያቀረበውና የቀለለው አዛውንት አንጃ የግለሰቦች ዝቅጠት ምንኛ እንደሚከፋ ጠቋሚ ሊሆን ይችላል። ከዚህኛው መደዴ አንጃ ይበልጥ የበሰሉትን ተጋፍጠን ያቸነፍናቸው ቢሆንም የነዚህኛዎቹ የድርጅቱን ስም ሰርቀው ለወያኔ መሳሪያ ለመሆን በቀቢጠ ተስፋ መወሰናቸው እይታና ትኩረት በአሁኑ ጊዜ እንድንሰጣቸው አድርጓል። አሜሪካ ባረጀ ቂም ሀቀኛውና ዋናውን ይሃፓ ስለሚጠላና መገለሉን ስለሚፈልግ አዲሱ ሹምን በተሰጠው እዝ መሰረት በጸረ ይሃፓ መንገድ መንጎድን ቢመርጥም በድርጅቱ ስም ፈቅዶላቸው ሊንቀሳቀሱ ፈላጊዎቹ ምንም ሚዛንና ክብደት ይህ ነው የሚባል ተከታይ እንደሌላቸውም ያውቃል። የሚቃኙት የሰጡት ጥናትና ግምገማ ይዘት ለኛ ምስጢር አይደለም። የጋበዛቸው ለጸረ ይሃፓው እቅድ መሳሪያ እንዲሆኑ ተፈልጎ ነው። ማንንም ላይጠን ማንንም ላይጎዳ የሚለው ነጋሶ ጊዳዳዊ መፈክር ወያኔን ቢጠጥ የህዝብን ትግል ሊጎዳ በሚል ተከተው ተሽጠው የድሜ ግፊት ቀቢጸ ተስፋቸውን ሽቅብ ሰዶት ወደ ውርደት አዘቅት የከተታቸው ከሃዲዎችን ማስቀደም የመረጠው አዲሱ ሹም ጸረይ ሀባነቱ እንዲደብቅ አልቻለም። አዲሱ ሹም የደርግና ወያኔን ጸረይ ሀባ ውንጀላ ሲደግም ሰምተናልና ሰልፉ ከማን እንደሆነ የምንደናገርበት አይደለም። ለምን ጸረይ ሀባ ጎዳና ተመረጠ? ድርጅቱ የአንድነትና የጋራ ትግል ጎዳናን መርጦ ህዝብን ስለቀሰቀሰ። ድርጅቱ ያለው ታሪክ ኢትዮጵያን ለባዕድ አሳልፎ መስጠትን የሚቃወም መሆኑን የሚያረጋግጥ በመሆኑ። ድርጅቱ በጽኑ መልክ ጸረ ወያኔ ጸረ ተረጣፊ ኢህአዴግ በመሆኑ። ድርጅቱ የግለሰብ ወይም ቡድን አምባገነንነትን የሚቃወም በመሆኑ። ኢህአፓ በጸረ ወያኔው ትግል የተቻለውን ተሳትፎ ማድረጉን እነ ስዩም መስፍን ሳይቀሩ በምሬት መስክረዋል። ህዝብ ባንድነትና በጋራ በጸረ ወያኔው ትግል እንዲሰለፍ ኢህአፓ አጓጉል ድንፋታ ባያደርግም በተግባር ግን ተሰልፎ ተቆጥሯል። ቄሮ ፋኖ ወዘተ በሚል የተደለቀውን ሳይመለከት በተጨባጭና በመር የተካሄደውን ትግል ማለታችን ነው። ወያኔን ይጠይቋል። አሜሪካ የወያኔ አገዛዝ በህዝብ ትግል ሊወድቅ ሲያሰጋ በአሜሪካ የውጭ ጉዳይ ሚኒስቴር ባለስልጣኖች አማካኝነት ስርዓቱን ለማዳን በርካታ ስብሰባዎች በዋሽንግተን ሲካሄዱ ብዙ ጊዜ አልፏል። ገና ከመጀመሪያውም ሴራውን በማጋለጥ ለወገን የተጠንቀቅ ጥሪንም አሰምተናል። እነ ዴቪድ ሺንና ሀርማን ኮሆን የባጥ የቆጡን ሲያቀርቡ ግን ዛሬ የተከሰተውን ሲያረዱን ጀምሮ ያሰማነው እንቢልታ ሴራ እየተደረገብን ነው የሚል ነው። አዲሱ ሹም ላይ ምርጫቸው ሳይጠናቀቅ በፊት ሻዕቢያን ለማቀፍ አገር ወዳዶችን ለማራቅ ወዳጃቸው የሆነ ሰውን ለማዘጋጀት የጀመሩትን ስብሰባና ሴራ አጋልጠንም ነበር። በእነዚህ ስብሰባዎችም እነካሳ ከበደ ሻለቃ ዳዊት ወዘተ በመገኘትና ስለ ኢህአፓም ግምገማና ዘገባ የሚያቀርቡትን በመጋበዝ የተደረገው ዝግጅት ምስጢር አልነበረም። በዚሁ ሂደትም ልዩ ልዩ ቡድኖችን ቀርቦ የማባበሉና የማስተናዳቱ ጥረትና ሙከራ አሁንም ቢያንስ ለኛ ምስጢር አልሆነም። አንጃዎች ለዚህ ተመርጠው መሳሪያ እንዲሆኑና በዚህም እንዲረዱ በተወሰነው መሰረት ኢምንት ቢሆኑም በአዲሱ ሹም ተጋብዘው በሉ የተባሉትን እንዲሉ ተደርጓል። ዋናው ዓላማ ኢህአፓ የለም፣ አንጃዎች ኢሃፓናቸው በሚል ተንተርሶ በድርጅቱ ላይ እጅጃሉ ክሶች ማሽጎድጎድ ስለነበር አዲሱ ሹም በግልጽ የወያኔን በኢሃፓ ላይ የገሙ የገለሙ ክሶችን ደግሞ አሰምቷል። ያንጃዎች ሚና ለዚህ መንደርደሪያ መሆን ስለነበር ይህን ሚናቸውን በጥያቄ መልክ ተወጥተዋል። አዲሱ ሹምም በወረሰው ጸረ ኢሃፓነት መሰረት ይህ ነው የማይባሉና አንዳንዶቹም ጸረ ኢትዮጵያነታቸውን በገሃድ ካረጋገጡ ቡድኖችና ግለሰቦች ጋር ሲተቃቀፍና ሲተሻሽ፣ ኢሃፓን ግን እንደተጠላ የእንጀራ ልጅ መራቁ ማግለሉና መክሰሱ ለብዙዎች አደናጋሪ ሆኖ አልተገኘም። የጠበቅነውና ይሆናል ያልነውም ስለሆነ አላስገረመንም። ያለቆቹን እዝ ተቀብሎ መሰሎቹን ያወያያል እንጂ ለደቂቃም ከኢሃፓ ጋር ልነጋገር እንደማይል ቀደም ብለን ራሳችንም የገለጽነው ነው። ጸረ ኢሃፓነትና አፍቅሮ ወያኔ ከዛሬ 10 ዓመት በፊት ያነሆለላቸውንም ማፈሪያ አንጃዎች ለመድረክ ማብቃቱ ብቻ ሳይሆን በሚስጥር ውይይት ለከፋ ክህደት ማዘጋጀቱም እውነቱን ለመናገር አላስደነቀንም። አንጃዎች ወደ ሀገር ተመልሰው ደፍረው የሚመለሱ ከሆኑ የድርጅቱን ስም ወስደው እንዲራወጡ ትረዳላችሁ፣ እናግዛችኋለን፣ አታስቡ በሚል የተገባላቸውን ቃል ቀደም መሰል ሙከራዎችን በሚገባ ውድቅ እንዳደረግን መሳለቂያ እንደምናደርግ ከወዲሁ ቢረዱና ከሴራቸው ቢቆጠቡ በሚል መምከራችን እነሆ በዚህ ይመዝገብ ብለናል። የኢሃፓ አባላት የነበሩ ግን በሆነ ምክንያት አዛውንቱን የተከተሉም ድርጅታችንን ግለሰቡ በአደባባይ ሲያዋርድ አይተው መከተላቸውን እንዲያበቁና ወደ ድርጅቱ እንዲመለሱ ቀደም የቀረበ ጥሪን እናሰማቸዋለን። ለአገዛዙ ዛሬ ሊሰግድ መነሳቱን ያረጋገጠው አንጃ መቼ ተፈጠረ? ዓላማውስ ምንድን ነው? በቅድሚያ መታወቅ ያለበት ድርጅቶች ውስጥ ልዩነት መፈጠሩ መጠበቅ ያለበት መሆኑ ነው። የድርጅቶች ይዘት የህብረተሰቡ በመሆኑ በሀገር ያለ ቅራኔ በድርጅት ውስጥ መንጸባረቁ አይቀሬ ነው። ዋናው ጉዳይ ልዩነቶችን በአግባብ ይዞ በብዙሃን ድምፅ ወሳኝነት መሰረት መፍትሄ ለመስጠት መቻል ነው። ሁሉም ድርጅት የየራሱ ዘመን እንፍሽፍሽንን ማለፉ አይቀሬ ነው ማለት እንችላለን። ኢሃፓ በዲሞክራሲያዊ ማዕከላዊነት መሰረት ብዙሃን ይወስናሉ በሚል የሚንቀሳቀስ በመሆኑ ይህ መርህ ሲጣስ ሁሌም ችግርና ቀውስ ይመጣበታል። በድርጅቱ የተከሰቱ አንጃዎች ሁሌም ይህን መርህ የጣሱ ከመሆናቸውም በላይ ዋናው የልዩነታቸው ምክንያት ከገዢዎቹ ጋር እንስራ፣ ከጫማቸው ስር እንነጠፍ የሚለው ነው። ከአዲሱ ሹም ፊት ተጋብዞ ቀርቦ ተንበዛብዞ ጠቅላይ ሚኒስትሬ ብሎ ራሱንም ቡድኑንም ያስተዛዘበውና ያዋረደው ለምሳሌ የዛሬ 10 ዓመት በፊት ለመለስ ወያኔ እጅ እንስጥ ብሎ ይህ ከሐሳቡ ተቀባይነት ሲያጣ በውድቅት ጉባኤ ረግጦ የፈረጠጠ ነው። የመጀመሪያዎቹ አንጃዎችም ከደርግ ጋር ተሳስረን እንስራ ብለው ተቀባይነት ሲያጡ ወደ አንጃነት ገብተው ከፍተኛ ጉዳት ያደረሱ ናቸው። ዛሬ ወያኔ ታሪክን ከልሶ ሊያላዝንላቸው ቢሞክርም ይህኛውም ቢሆን አረመኔውን ከሐራሬ ስደት ሊመልስ የሲዳማውን አራጅ በለማኝነት የላከ ነውና ቢረሳ ወይም ቢራከስ የሚደንቀን አልሆነም። ለወያኔ እንንበርከክ የሚለው ሐሳብ ሲመጣ ምንም እንኳ የውዳን ሐሳብ ቢሆንም ለአባላት ሁሉ እንዲወርድ ተደርጎ ውይይት ተካሂዶበት ብዙሃኑ ተቀባይነትና ድጋፍ ስለነፈጉት ሊያሸንፍ አልቻለም ነበር። ይህ ለድርጅቱ መጤ የሆነ ግለሰብ ግን ውስጥ ለውስጥ ሲያሴር ሲያሰባስብ ቆይቶ የወያኔ ቅጥረኞችና ውዳቂዎችን ሁሉ ወደ ድርጅት አስገብቶ እንደገና ይህን ውድቅ ሐሳብ ለማስፈን ጉባኤ ካልተጠራ በሚል ይሁን ተብሎም ተፈቅዶለት ሊፈታተነን ያደረገው ጥረት እንደማይሆንለት ሲረዳ በሌሊት ጉባኤውን ረግጦ ወጥቷል። ተከታዮቹም በጠዋቱ ሂደዋል። ይህን የጉባኤ ረገጣ ህገወጥ ድርጊት ጥፋት ነው ብለው ካመኑ ወደ ድርጅቱ ተመልሰው ትግል ሊቀጥሉ እንደሚችሉ ቢነገራቸውም አሻፈረኝ በሚል የድርጅቱን ስም ለመጀመሪያ ጊዜ በመስረቅም ኢሃፓ ዴሞክራሲያዊ፣ ኢሃፓ አንድነት በሚል የድርጅቱን ልሳን ያውም ማውጣቱን ላይችሉበት ስም ቀምተው ለወያኔ ሲረዱ ቆይተዋል። የስልጣን ጥሙ ከእድሜ መራዘም ጋር ችግር የፈጠረበት ይህ ግለሰብ ቀደምም የሀፋን ትግል ለማስቆም በፍርሃት ተውጦ ያደረገውን ሙከራ ባንዘነጋም ይኸው ለዓመታት ለወያኔ ሰግደን ፍርፋሪ የሚኒስቴር መስሪያ ቤቶች እናገኝ የሚለውን ቅዠቱን እውን ያደረገ መስሎት በህዝብ ፊት የሀፋ ነኝ መስራች ነኝ ጠቅላይ ሚኒስቴርን አገኘው ብሎ ማፈሪያ አንጃነቱን ይፋ አድርጓል። ወደ ብዙ ዝርዝሮች ሳንገባ ለመሆኑ ይግደሰብ ይሀፋን መስርቷል? እስቲ እናዳምጠው ያለውን።
ትግልከለኛ ስሜ በላይነ ንጋቱ ነው። የትግል ስሜ መርሻ ዮሴፍ ይባላል። ይሀፋን ከመሰረቱት ሰዎች አንዱ ነኝ። 46 ዓመት ስታገል የኖርኩ ድርጅት ነኝ። ለመጀመሪያ ጊዜ ጠቅላይ ሚኒስትሬ ብዬ የምጠራው ሰው አገኘሁ አልኩ።
እስቲ እናዳምጠው ቀደም ብሎ ያመነውን።
ከመስራች ያፋ ከመመስረቱ በፊት ጀምሬ በመሰባሰቡ ጥረት ላይ ተሳተፍኩ። ሆነም መመስረታ ጉባኤው ላይ ስላልነበርኩ ከመጀመሪያ በአመራር ደረጃ አልነበረም የምሳተፈው።
የሽማግሌ ቀጣፊ ነው። ለመሆኑ ትግል የተካሄደውስ ለ46 ዓመታት ብቻ ነው? በተማሪው እንቅስቃሴ ጊዜ የት ነበር? የሰውየውን ቅሌትና ውሸት አሉታዊ ሚና በዝርዝር በማጋለጥ ጊዜ አናጠፋም። ይህ ያንጃ መሪ በፖለቲካ ምድረ በዳ ሲዋዥቅ ከርሞ ቀቢጸ ተስፋ አንጎሉን ያሳተው ከመሆኑም በላይ አንጃ ሲሆን ውሎ ሳያድር ወደ ሶስት ቡድን እንደተከፋፈለ እርቃኑን ከጥቂቶች ጋር እንደቀረ የሚታወቅ ነው። በአሁኑ ጊዜ የአዲሱ ሹም ሰዎች ወደ ሀገር ከተመለስ ቅጥሩ አቀባበል እናደርግልሃለን ቢሮን ከፍትልሃለን ብለውኛል በሚል ተከታዮቹን ባጉል ተስፋ እያደናገረ እንዳለ የደረስንበት ነው። ወያኔና አገዛዙ እንዲሁም አሜሪካ ኢያፓን ለመከፋፈል ለማግለል አባላቱንና ዜጎችን ለማደናገር ላላቸው ፍላጎት መሳሪያ ሆኗል። ይህንንም ሙከራ ደግሞ ከዚህ ቀደም እንዳሽመደመድነው ሁሉ ወድቅ እንደምናደርገው እርግጠኛ ነን። ማንኛውም የኢሃፓ ደጋፊና አባል እንደማይደናገር እርግጠኛ ከመሆናችንም በላይ አንጃን ታግሎ ማሸነፍ የምናውቀውና የተካንበት ስምሪት በመሆኑ ጊዜ ያስጠፋን እንደው እንጂ በሙሉ አሸናፊነት የምንወጣው ትግል ይሆናል። ገንዘብም ድጋፍም ከኢትዮጵያ ሕዝብ ጠላቶች አንጃው ቢያገኝም መጨረሻው እንደማያምር ከወዲሁ መናገር እንችላለን። በአዲሱ ሹም የሰሜን አሜሪካ ስብሰባዎች ኢሃፓ አልተሳተፈም። ምክንያቱን አስረድተናል። ስማችንን ተጠቅመው የጋበዙትና ያቀደሉት ማፈሪያ ግለሰብና ገለባ ቡድንም ማንንም አይወክሉም፣ የራሳቸውን ከሃዲነት አጋለጡ እንጂ። ኢሃፓ ከማንም ጨቋኝ ወይ ኢዲሞክራሲያዊ ኃይል ጫማ ስር ወድቆ የማያውቅና መቼም የማያጎነብስ በመሆኑም ማንም ሊደናገር አይችልም። ሸ ሊሉን ለቃጡት ቀላሎችም አዎ ያለ ጥርጥር እናቸንፋለን እንላቸዋለን። አገር ወዳዶች እነዚህን ዘመናዊ ጃርቶች አንጃዎች የሚገባቸውን ምላሽ እንደሚሰጧቸው ደግሞ ጥርጥር የለንም። እናቸንፋለን። ጸረ ወያኔ ትግላችን ይፋፋም። ከሃዲና አንጃ ይውደም።
የኮሶትን ከሆዴ ውስጥ ተቀምጦ ሲገዘግዘኝ ጨብጦ ሲያስጨንቀኝ ቆራርጦ ትናንሽ ጥሎችን እየፈጠረ የአካሌ ዋልታ ማገሩን ሊጥል ሊያፈራርስ ሊቆራርጥ ስራስሩን ከላይ ታች ሲሯሯጥ ሲመላለስ ጉልበቴን በልቶ እንዳልላወስ ሰርስሩኝ ተደብቆ እኔነቴን ሰርቆ እየተገላበጠ ሊያጣባኝ ሀብረት አልብሶ ሊያሳጣኝ ይበዛብኝ ቆረጥኩ ከውስጤ ላጸዳው ወሰንኩ። እንዲያም ሆነና መራራዬን ተግቼ ከአይነ ምድሬ ተቀላቅሎ አምቼ እንድገላገለው ከነሰንኮፉ ተነቅሎ ይብቃ ኧረ ይብቃ ብዬም እንድሽረው ከጊዜው ጋር ስታደፍ ዋ ደስ አለኝ ሽሩክሉክ ብሎ ሲወጣ የውድ ከነግማቱ ሲዘረገፍ። እናም ለተጎሳቆሎ ላካሬ መካሻ ድጋሚ እንዳመኝ ለኮሶው ትል መርሻ መልሶ እንዳይጎዳኝ ቀን ሰዓት ጠብቆ በስፋት አበቀልኩ አንክኒት የኮሶ ዛፉ ወገርትና አንቆቁ። ምንኛ ቀለለኝ ተገላገልኩት ደስ አለኝ ያ የኮሶው ትል።
ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
አድማጮቻችን በደብዳቤዎች አምድ የሚቀርቡት ጽሑፎች ኃላፊነት የላኪዎቹ ነው። ይድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ሬዲዮ ፕሮግራም አዘጋጆች። የሐሰት ወሬዎች በሻቢያም በወያኔም በምዕራባውያንም እየተሰራጩ ሰው ግራ ተጋብቷል። ሲኖዶሶቹ ታረቁ እልል በሉ የሚለው ከዚህ ጋር የተያያዘ ምሳሌ ነው። በሕጉ መሰረት በአንድ አገር ሁለት ፓትርያርክ በመንበር ሊሰየም አይችልም። በአሁኑ ጊዜ እነ ካሳ ከበደና ወያኔ ያመጡት እርቅ ተብዬ ሂደት አቡነ ማትያስም አቡነ መርቆሪዎስም ፓትርያርክ ናቸው። በሞት አፋፍ ላይ ናቸው የተባሉት አቡነ መርቆሪዎስ ሲሆኑ ትግሬውና ከዚህ በፊት ለአሜሪካ ሰርተዋል የነ ደረጀ ዴሬሳም አሜሪካ ያቋቋመው ድርጅት አባል ነበሩ የተባሉት አቡነ ማትያስ ጤና ናቸው። ወሪያኒዎች ትንሽ ይጠብቁና የታመሙት ሲሞቱ ማትያስ ፓትርያርክ ተብለው ሲኖዶሱን በሞላ ይቆጣጠራሉ። ማለትም ሲኖዶሱ እንደገና በወያኔ ኢህአዴግ እጅ ይገባል ማለት ነው። በአሁኑ ስምምነት የታመሙት አቡነ መርቆሪዎስ የመንፈሳዊ ጉዳዮች የበላይ ሲባሉ፣ የወያኔ ህገወጥ ሲኖዶስ የሚባለው ደግሞ የቤተ ክህነትን፣ አስተዳደርን፣ ገንዘብን ወዘተ የሚቆጣጠር ይሆናል። ይህ ጸረ ተዋህዶ እርምጃ ለረጅም ጊዜ ቤተክርስቲያናችንንና ሃይማኖታችንን ለማሽመድመድ ለዘመን አመጣሽ የገዢዎቹ ሃይማኖቶች መስፋፋትና የበላይነት መንገድ ለመክፈት የታቀደ ነው። ወያኔም ሲፈልገው የቆየ ነው። ዜጎች ይህን አደጋ ማየት ተስኗቸው እልል ሲሉ መስማቱ ያሳዝናል። ጳጳሳትም ተንጋግተው በዚህ ሴራ መጠበዳቸው በጣም አሳዛኝ ነው። ፈጣሪ ቤተክርስቲያናችንን ይጠብቅልን። ዲያቆን ሱራፌል ዘላለም ከሎስ አንጀለስ አሜሪካ።
ውድ የፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ አዘጋጆች በቅድሚያ ሰላም እላችኋለሁ። ኢትዮጵያን ከገባችበት የመከራ ማቆስ ለማውጣት መሰረታዊ ችግሮቿ ምንድን ነበሩ? በጉል እየታዩ ያሉ ችግሮቻስ ዛሬ ምን እየመሰሉ መጥተዋል? ለዛሬው መሰረታዊ ችግሮቻችን መንስኤው ምንድነው? የምንታገለውስ ማን ነው? ወዘተ የሚሉ ጥያቄዎችን መመርመር መፈተሽና ትክክለኛው ግንዛቤ መያዝ የችግሮቹ ተባባሪ ከመሆን ያድናል። ወደ ትክክለኛው የመፍትሄ አቅጣጫ ለመግባት ትልቅ አስተዋጽኦ አለው። ለነዚህና መሰል ጥያቄዎቹ መልስ ለመስጠት ባለመዘጋጀታችንና ከተጃጃለ መደበራባዚ ውስጥ መውጣት ባለመቻላችን ወይም የሚደመርና የማይደመረውን ሳለይ ባላስፈላጊ ተደማሮች ጥቃት እየደረሰብን ነው። የ27 ዓመት የለየላቸው የኢትዮጵያና ህዝቧ ጠላቶች በመደመር ስም እንደገና ባናታችን ላይ ይወጡብን ነው። የሙስናው አመቤት አዜብ ጎላን ሹመት ያጤኗል። ለቦቻችን ዘራፊዎቻችን ዘረኞች የአምባሳደርነት ሹመቱ በስፋት እየታደላቸው ነው። የነሽፈራው ሽጉጤ ሹመት ልብ ይሏል። በ1911 2010 ዓመተ ምህረት ለኢትዮጵያ ህዝብ የተደወለ የማስጠንቀቂያ ደውል ተደውሏል። ከባቦች ጋር እንደመር ብለን ከነመርዛቸው በቅፋችን ብናስገባቸው መርዛቸውን መርጨታቸው አይቀርም። እንጅረስ ስመኘው በቀለ የዚህ ሰለባ ሆኗል። ለእንጅረስ ስመኘው አማማት መንስኤውን ለማጣራት ውስብስብ የፖሊስ ምርመራዎች ማለፍ ግዴታና ተገቢ ቢሆንም በህግ መጠየቅ ያለባቸው ቡድኖች ግለሰቦችና ተቋሞች ላይ እርምጃዎችን ለመውሰድ የሚከለክል ነገር የለም። እንደ ዳንጎቴ ሲሚንቶ ፋብሪካ ግድያ ለማደብዘዝ መሞከር ስህተት ነው። የእንጅረስ ስመኘው ገዳዮች ከወያኔዎች እጅ ውጪ ሊሆን እንደማይችል ለማንም ግልጽ የሆነ ጉዳይ ነው። የስመኘው አማማት የልብነት ተግባር ከማድበሰበስና ደብዛ ከማጥፋር ጋር የተያዘ ነው። ወያኔዎች ህይወቱ እንዳለፈ የሞቱ ዜና ለመበተን የቀደማቸው አልነበረም። በተለይም በዚያች ቅድስትም በተለይ ትግርኛ ተናጋሪ በሆኑ ታክሲዎች ውስጥ የነበሩ ተሳፋሪዎች ከነዚህ ቡድኖች መስማታቸውን የአዲስ አበባ ነዋሪ ሁሉ በስፋት ታዝቧል። ራሱን አጠፋ ወደሚል የተሳሳተ ድምዳሜ የሚያደርሱ ሙከራዎች እንደተደረገ በአካባቢው የነበሩ ወገኖች ከመመልከታቸው በላይ ለፖሊስ ኮሚሽኑም ተገልጿል። በአስከሬኑ አካባቢ የነበሩ የአጋጂ ጦር አባላትም ደሙ እየፈሰሰ ለሚያው ወገኖች በጥይት አልተመታም የሚል ማሳሳቻ ሲሰጡ በመመልከታቸው እስከ ግጭት በደረሰ እሰጥ ገባ ውስጥ ተገብቶ እንደነበር ምስክርነታቸውን መስጠት የሚችሉ አሉ። ከእንግዲህ የኢትዮጵያ ህዝብ ኮያን የሚጠብቀው መልካም ነገር አይኖርም። መፍቴው ዝምታም አይደለም፣ በስሜታዊነትም እርምጃ አስፈልግም። በስሜት መነሳሳቱን ወያኔዎች ይፈልጉታል። መተባበር፣ መተጋገዝ፣ ወያኔን በመደራጀት መታገል፣ ለወያኔ ጊዜ መግዚያውን እርምጃዎቹን ማክሸፍ፣ በወያኔ ተቋማዎች ላይ መወሰድ ያለባቸውን እርምጃዎች ሁሉ መወሰድ ምክሮች ናቸው። ደስታ አሸናፊ፣ አዲስ አበባ።
ፍኖቶች ሰላምታዬን ላስቀድም። ጠቅላይ ሚኒስትር ዶክተር ኮሎኔል አብይ ያዙት ቦታ ምን እንደሆነና ምን ማድረግ እንዳለባቸውም የጠፋቸው ይመስላል። ለአሜሪካና ለአረቦች ሲሉ ሻቢያን አምጥተው በኢትዮጵያ ህዝብ ላይ በአጠቃላይና በትግራይ ህዝብ ላይ በተለይ በደል እያደረሱ ናቸው። ኢትዮጵያ ቢሉም ይህ ሀቅ ሊሆን ይችል ይሆን የሚል ጥርጣሬን ያስነሳብን ጸረ ኢትዮጵያ ጽንፈኞችን ኢትዮጵያ ከኦሮሚያ ትውጣ ይሉ የነበሩትን ሲያቅፉና ቁም ነገር ሲሰጡ ስናይ ነው። በዚያው ልክ ሀቀኛ ኢትዮጵያ ልጆችን እንዲሁ አሁንም እንዳሰሩ፣ አሁንም እንዳገዱ፣ አሁንም እንዳገለሉና ሊያርቁም እንደጣሩ ናቸው። ሌንጮን ሻቢያና ቅጥረኞቹን ሁሉ ለማግባባት እንደቸኮሉት ሁሉ በሀቀኝነታቸው ለዓመታት የተሰደዱትን የታሰሩትን በሚመለከት የሚመሰገን እርምጃ ሲወስዱ ግን አላየንም። ሁሉም የፖለቲካ እስረኞች ይፈቱ፣ የሽግግር ሂደት ይጀመር የተባለውን ተጻረው፣ ኢህአዴግ የተባለው የወያኔ በርጩማን ሊያድሱ ማቀዳቸውን አፍድተውናል። አላማረኝም አላማረኝም ተብሏል። ያድርባዮችና ሆዳሞች የሻቢያ ደጋፊዎችና የአሜሪካ ቀጥረኞች ጫጫታና ጋጋታ የአብይን አይን ወያኔ ያልሆነ አይን ካለው የጋረደው ይመስላል። አውጣነ ማለቱን ተተን ትግላችንን እንቀጥል። አሰፋ ጸጋዬ ለንደን እንግሊዝ ሀገር።
ለፍሮተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች እንዲሁም የፕሮግራሙ አድማጮች ሁሉ ለሁላችሁም በእያላችሁበት የከበረ ሰላምታዬን አቀርብላችኋለሁ። በሀገራችን የህዝብ ትግል የተካሄደው መስዋዕትነት የተከፈለው ኢትዮጵያን እንደ ሀገር ለማስቀጠል ነው። ለማፈራረስ ወይም ሀገራዊ አንድነትን ለመገነጣጠል አይደለም። ህዝቦች አኩልነታቸውን መሰረት ባደረገ ዲሞክራሲያዊ ባህል ወንድማማችነታቸውን እታማማችነታቸውን ለማጠናከር ለማጎልበት ነው። ለዚህ ደግሞ የጎንደር ባህር ዳር የኦሮሞ ደም ደማችን ነውና ያምቦች ያማራው ደም ደማችን ነው መሰረታዊ የሆነ የትግል መርሃችን ሊሆን ያለንበት ተጨባጭ ሁኔታ ያስገድደናል። የዘር ወይም የብሔረሰብ ጥላቻን ከስሩ መንግሎ መጣል የሁሉም ኢትዮጵያዊ አገራዊ ግዴታ ነው። የሰው ልጅ ሁሉ እኩል ነው። ሁሉም ኢትዮጵያዊ፣ ሁሉም ያገሪቱ ክፍለ ሀገሩ ነው። ማንኛውም ኢትዮጵያዊ በፈለገው የኢትዮጵያ አካባቢ መኖር መብቱ ነው። ከቦታ ቦታ የመንቀሳቀስ ሰርቶ መኖር ሀብት የማፍራት መብቱን ማንም ሊገድብበት ወይም ሊሸራርፍበት አይገባም። የኢትዮጵያ ዛሬ እየታገለና መስዋዕትነት እየከፈለ ያለው ለነዚህም ሌሎች መብቶች ነው። እርግጥ ነው ወያኔ ለ27 ዓመታት የዘረው የጥላቻ መርዝ እንደዚህ ባጭር ጊዜ ያውም ስልጣኑን በተቆጣጠረበት ሁናቴ ይፈታል ብሎ መጠበቅም ሆነ ማሰብ ስህተት ነው። የዚህ የወያኔ ዘር ጥላቻ በተለያዩ ሀገሪቱ አካባቢዎች ጋድ እየወጣ የምንመለከተው ተጨባጭ እውነት ማረጋገጫ ነው። በዚህ የወያኔ የጥላቻ ፖለቲካ ሳቢያ በተለያዩ የሥራ ቦታዎች በተለያዩ የሀገሪቱ አካባቢዎች እየተመደቡ ያሉ የመንግስት ሰራተኞች የዚህ የመገለል ሰለባ የሆኑ መታያታቸው ማረጋገጫም ሊሆን ይችላል። የአካባቢውን ቋንቋ መናገር ባለመቻላቸው ወይም የአካባቢው ብሔረሰብ ተወላጅ ባለመሆን ወይም የአካባቢው ሃይማኖት ተከታይ ባለመሆናቸው ብቻ መገለል የሚደረግባቸው ወይም ተጽዕኖ የሚደረግባቸው መሆኑ ዛሬ ሊደበቅ የማይገባው እውነት ነው። ከፍተኛ የሆነ የስነ ልቦና ተጽዕኖ ይደረግባቸዋል። የተሰማሩበት የሙያ ዘርፍ በሚያስገኘው ጥቅም ሆነ እድገት ወይም የትምህርት ዕድል በእኩል የመሳተፍ መብት የላቸውም። ከሰሞኑ በኢህአዴግ ውስጥ የለውጥ ኃይል ተፈጥሯል። የመደመር ሂደት ተጀምሯል። ሁሉም ዜጋ በፈለገው ቦታ ተንቀሳቅሶ መኖር ይችላል፣ በእኩልነትም ይስተናገዳል፣ ወዘተ የሚሉ ቃሎች ተጽፈዋል። በሬዲዮ በቴሌቪዥን መነገራቸው ለኔና ለመሰሎቼ ትርጉም ሆኖ አልባ ሆኖብናል። ለዚህ አይነት ስቃይ የበለጠ ተጎጂ የሆኑ ያሉት ደግሞ የአዲስ አበባ ተወላጆች መሆናቸው እየተመለከትን ነው። እኩል ስራ ላይ ተመድበን እኩል ደሞዝ እየተከፈለን የስራ ጫናው ግን ተወላጅ ባልሆኑ ሙያተኞች ጫና እንደሚደረግባቸው መጋድ አይቻልም። መገለሉና መድሎ የሰፋ ስለሆነ አብዛኞቹ ስራቸውን መቀጠል የማይችሉ መሆናቸውን ሲረዱ እየለቀቁ ይሄዳሉ። የጅማ ሆስፒታልን ላብነት ማንሳት ይችላል። ሐኪም አልባ የሆነ መጥቷል። የነርስ የላቦራቶሪ ሙያተኞች ከስራ በየጊዜው ይለቃሉ። በመሃል እየተጎዳ ያለው ህክምናውን ለማግኘት ወደ ሆስፒታሉ ይመጣው ታማሚው ሰፊው ህዝብ ነው። የህክምና ሙያተኞች በትርፍ ጊዜ የሰሩበትን ክፍያ ካገኙ ከአራት ወራት በላይ አስቆጥሯል። የዚህ ደብዳቤ የገለጽኩላችሁ ሁሉ እውነት መሆኑን ወይም የተጋነነ ነገር እንደሌለበት አረጋግጥላችኋለሁ። በመጨረሻ ማስተላልፍላችሁ መልእክት ከሰሞኑ የዘመኑ ፖለቲከኞች በደረሰባቸው አካባቢዎች ጉብኝት አደረጉ፣ መፍትሄዎችን ማቀረቡ ሲባል ሰማለሁ። ለመሆኑ የመንግስት መዋቅር አስተዳዳሪዎች በመላ ሀገሪቱ የተበተኑት የመንግስት ሰራተኞች ግን ምን ያህል በደል ይፈጸምባቸዋል? ምንስ ቅሬታ ይኖራቸዋል? በተመደቡበት ቦታስ በኩል እየተስተናገዱ ነው ወይስ የብሔረሰብና ሌሎች መድሎች ይፈጸምባቸዋል ብሎ ለማጣራት ሙከራ እስከዛሬ ምንም የሚባል የለም። ሰራተኞች እኩል መብት እንጂ ሸራፋ መብት የላቸውም። በሸራፋ መብት ከሚሰሩ ወገኖች የሚገኙ ጥቅሞች እንደማይችል ተረታችሁ አስቸኳይ መፍትሄ እንዲሰጠን እንጠይቃለን። እና ሲስተር አዛለች ተሰማ ከጅማ።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት የኢያፓ የሳተላይት ራዲዮ ስርጭት የደብዳቤዎች አምድ ዝግጅት ክፍል ደብዳቤን በዚህ ልጀምር። ስለዚህ ነጻነትና ፍርድ መብትና ሰላም ሁሉም በተክላላው ጀሃነም ይውረዱ ባይል ተንቆታቁተው አጥፍቷልና የደገኛን ህይወት አድማ ሴራ መተው ለአምባገነኑ ጉልበት ለተጫነው ረርተዋልና እንዲያ እንዲያ ላለው ሰው ከጥንት ጀምሮ ስናይ እንደኖር ነው ሲቃጠል የሚፈግ እሳት ብቻ እኮ ነው። በረከተ መርገም 1959 ዓመተ ምህረት ኃይሉ ገብረ ዮሐንስ ገሞራው። ይህ የታላቅ ወንድሜ የገሞራው ቅኔ 51 ዓመት ሞላው። ገሞራው በህይወት የለም ግና ደግሞ ደጋግሞ አለ። ቅኔዎቹን ሳነብና ሳደምጥ ገሞራው ፊቴ ላይ ድቅን ይልብኛል። የገሞራውን ቅኔ የተጠቀስኩት ባልተሞረደና ባልተባህሊናቸው ሳይመዝኑ ኢሃፓን የመቱ እየመሰላቸው ያን ትውልድ ባጠቃላይ በእድሜ በረከቱ ሲዘልፉ መስማት መደጋገም ይዟል። እንዲህ ያለው ጋጥወጥነት የሚመነጨው ከጭንቅላት ቀፎነት ከማመዛዘን ድህነት ከእይታ ድንክዬነት ከጥሩምባነት ከአእምሮ ልምሾነት ነው። ትውልድን የሚረግም ማሰቢያውና ማመዛዘኛውን መቀመጫውን ያደረገ ብቻ ነው። የቀደመውን ትውልድ በጭፍን የሚሰድብ አገሩንና ህዝቧን የከዳ ባንዳ የቀደመውን ትውልድ የሚዘልፍ እንደ ሶሎ ጉሻ ለገዦች ራውን የሚቆላ እባብ ስለሆዱ ይሄዳል በሆዱ እንደሚባለው ያለ አድርባይ ብቻ ነው። ገሞራው ሎሬት ጸጋዬ ጸጋዬ ወይም ደብተራው ዮሐንስ አድማሱ ሐማቱማ ዮናስ አድማሱ ወዘተ በግንባር ቀደምትነት የሚጠቀሱ ባለቅኔዎች ናቸው። ከዚያ ትውልድ አብሪ ኮከቦች በመጀመሪያው ከሚገኙ ዘመን ተሻጋሪ የሆኑ ቅኔዎችን የፖለቲካ መጣጥፎችን ያቀርቡ ናቸው። በረከቶቻቸው ከኛም አልፈው በበርካታ ቋንቋዎች ተተርጉመው ለማስተማሪያነት ያገለግሉ መሆናቸውን አውቃለሁ። ክብርና ሞገስ ይገባቸዋል። በአሁኑ ወቅት በአገራችን ለውጥ እንደተከሰተ የሚነፋው ጥሩምባ ባዶ እንደሆነ በተጨባጭ ለመረዳት ጊዜ አይወስድም እላለሁ። ይህን የምለው ከተጨባጭ ሁኔታው በመነሳት ነው። በመላው በሀገሪቱ ህዝባዊ አመጾች እየተካሄዱ ነው። ባለፈው ሳምንት ንብረትነቱ የውያኔ ህዋት የሆነው ሰላም ባስ የተባለው አገር አቋራጭ አውቶቡስ በጎንደር በተካሄደ ህዝባዊ አመጽ ተቃጥሏል። በጎፋ ሳውላ ከተማ በተካሄደ ህዝባዊ ተቃውሞ የውያኔ የፖለቲካና የአገዛዝ ቢሮዎች ጥቃት ደርሶባቸዋል። ከጭናክሰን እስከ ጊምቢ ከኮንሶ እስከ ጎንደር የህዝብ ሮሮች እያስተጋቡ መሆናቸው የሚታወቅ ነው። አንዳንድ የዜና አውታሮች ከውያኔ መገናኛ ብዙሃን አውታሮች በከፋ ሁኔታ ህዝባዊ እንቅስቃሴዎችንና አመጾችን እያወገዙ ጭንጋፍ የፕሮፓጋንዳ ዘመቻ መጀመራቸውን እያስተዋልኩ ነው። ከዚህ ቀደም ለስር ነቀል ለውጥ እየታገሉ መሆናቸውን ሽንጣቸውን ገትረው ይለፍፉ የነበሩ ለውጥ መጣ የሚለውን ድምጽ ጋጋኖን ስንጥቅ ጥሩምባ መንፋት ጀምረዋል። ኤርትራ ውስጥ ተዋጊ ጦር ማደራጀታቸውንና እዚያ እያመረቱ በመላው ሀገሪቱ እያሰራጩ መሆናቸውን ሲቀላብዱብን የነበረው የቀጣፊ ቃልና የገማ እንቁላል ካልተሰበረ አይሸትም እንደሚባለው ነገራቸው ሁሉ ከመግባት አልፎ ጠነባ። እነዚህን የገዛ ምላሳቸው መርዝ ሆኖ ይመርዛቸው ብዬ እርግማን ምርቃቴን አወረድኩባቸው። አንዳንዶች ታሪክን ለመግደልና ራሳቸውን አርቆ አስተዋይ ለማስመሰል ውሸትን በውሸት ላይ ሲክቡ የእምዋይ ካብ እየሆነባቸው ሲናድ እያየው ልሳቅም ልዘንም ግራ እየገባኝ ተቸግሬያለሁ። አረጋዊና ጓደኞቹ ትግራይን ለመገንጠል መደራጀታቸውን ሲሸመጥጡ መርሻ የተባለው ጉድ ደግሞ የኢሃፓ መስራች እንደሆነ ቀላበደ። ወያኔ እግር ስር ለመደፋትና ጫማ ለመላስ ሞሻከት እንደማያስፈልግ አንድ አክቲቪስት በሉኝ ጉድ ያረጀበትን የመድረክ ትርኢት ባሳፋሪ ሁኔታ አሳይቷል። አንዳንድ ፖለቲካን ሳያውቁ እንደው በድፍረት ፖለቲካውን የሚጎደፍሩ የአሁኑ የወያኔ ሹም የህዝብ ድጋፍ አለውና እንደግፈው የሚል ሞዛዛ ትግል አፋዛዥ እንቶ ፈንቶ እንደ ወናፍ ሲያነፍሱ እየሰማሁ ጥምጥም መማርን መድፈቁን እያየሁ አዝናለሁ። አንድ ሸቀጥ በበርካታ ሸማቾች በመገዛቱ ብቻ ጤናማ ሸቀጥ እንደማያሰኝ የታወቀ ነው። ሸማቾቹ መብዛት የተለያዩ ምክንያቶች ሊኖሩ እንደሚችሉ ሁሉ አንድ የሆያ ሆዬ የፖለቲካ ቡድንም በአጫፋሪ ብዛት ደገኛ ቡድን አያሰኘውም ባይ ነኝ። የናዚ ፕሮፓጋንዳ ሚኒስቴር የነበረው ጆሴፍ ጎብልስ በ1943 የሁለተኛው የዓለም ጦርነት ለጀርመን ከድጥ ወደ ማጡ በሆነበት ወቅት የተሰበሰበውን ሕዝብ አጠቃላይ ጦርነት ይፈልጉ እንደሆነ ሲጠይቃቸው ድጋፋቸውን በጩኸት ነበር የገለጹት። ይህ የጅምላ ድጋፍ በተናጠል በነጻነት ቢደረግ አንድም ድጋፍ ባላገኘም ነበር። ታዋቂው ጻፊ ሶመርሴት ሙግሃም አንድን ጅላጅል ነገር 50 ሚሊዮን ህዝብ ቢደግፈው የነገሩን ጅላጅልነት አይለውጠውም ያለው ለአሁኑ የሀገሬ ግርግር የሚስማማ አይመስለኛም። የውያኔ ቁንጮ የሽግግር ጊዜ መንግስትን ጉዳይ በተለመደው የጮሌ ምላሱ በመጪው የቧልት ምርጫ ወያኔን በሩጫ አሸንፎ ስልጣን መያዝ እንደሚቻል ለሙርት ለአፋው መጥፎና ክፉ ነገር ለሚወጣቸውና ለርኝት ለቅም ብቻ ለዘርጣጣ ሆዶች ምላሽ መስጠቱን አስተውሳለሁ። ስለ ሽግግር መንግስት አስፈላጊነትና ባህሪ ዘንድሮ ከወጣው የመጋቢትና የሚያዛ የዲሞክራሲያ ቅጽ መረዳት እንደሚቻል የፍኖተ አድማጮችን ማስተዋወስ እወዳለሁ። ለእኔ የሽግግር መንግስትና ጊዜያዊ ህዝባዊ መንግስት በይዘትም በባህሪም አንድ ናቸው። በ1966 ዓመተ ምህረት ህዝባዊው አብዮት መስሪያ በታጠቀው በወታደሩ ማጅራቱን የመመታቱ አዝማሚያ እንደታየ በወቅቱ ከተደራጁት ማህበራት የፖለቲካ ድርጅቶችና የወታደራዊው ኃይል የተውጣጣ ለህዝባዊ መንግስት ጥርጊያውን የሚያዘጋጅ ጊዜያዊ ህዝባዊ መንግስት እንዲቋቋም ገና አብዮቱ ግን እንዳለ ጥሪ ቢደረግም ጥቂት ወታደሮች ስልጣኑን ታሪክ የጣለብን ይያሉ ተቋሞቻቸውን በአጠቃላይ በኢሃፓ ላይ በተለይ የሽብር አዋጆችን አውጀው በድፍን ሀገር አሰቃቂ ጭፍጨፋ አካሄዱ። አሁንም እየተጮኸ ያለው ሀገርን ከጥፋት ህዝብን ከስቃይ ከስደት ብቸኛው መታደጊያ የፖለቲካ መንገድ የሽግግር ወይም የጊዜያዊ ህዝባዊ መንግስት ማቋቋም እንጂ የቃላት ድርድራ እንዳልሆነ አስረግጬ መናገር እወዳለሁ። የፖለቲካ የሲቪክ የብዙሃን ድርጅቶች ሊመሰረቱና በነጻ በመላው ሀገሪቱ ጽፈት ቤቶቻቸውን ከፍተው መንቀሳቀስ እንዲችሉ ወያኔ ህገ መንግስት የሚለው የኢትዮጵያ ህዝብ በሀገራቸው ጉዳይ የሚያገባቸው ድርጅቶች ሁሉ መክረው ዘክረው ያጸደቁት የተቀበሉት ሳይሆን እንደ ቀኝ ገዢዎች ህዝብን ጸጥ ለጥ አድርጎ ለመግዛት እንዲያመች የህዝብን ዩንታ ሳያገኝ በኢትዮጵያ ህዝብ ላይ የተጫነ አንዳች መርገም በመሆኑ ከዚህ ጋር ሌሎች ወያኔ የዘረኛ አገዛዙን የእድሜ ገመድ ለማርዘም የደነገጋቸው ድንጋጌዎች ሁሉ ተሽረው ህዝብ የተቀበለውን ህገ መንግስትን አርቅቆ ለህዝብ ዩንታ አቅርቦ የማጽደቅ ስልጣን የሽግግር መንግስቱ ነው እላለሁ። ሲሳይ ያለቀበት አንበጣ ከድንጋይ ላይ ያርፋል እንዲሉ ለወያኔ የሚነጠፉ መበርከታቸው የመሳቸውን መቀበላቸው አይቀርም። ግርግር ያው የፖለቲካ ለአወናባጅና ለባንዳ ይመቻልና ህዝባዊ ትግላችንን በመክፋት ድላችንን እንቀዳጃለን በማለት የዛሬውን ደብዳቤን በዚህ እቋጫለሁ። ደቂቀ ገሞራው ነኝ ከዋሸራ ጎጃም።
ውድ ፍኖቶች እንደምን ሰንብታችኋል? ጠቅላይ ሚኒስትር አብይ የብዙዎች ላሳዩት በጎ ፈቃድ የሚሰጠው መልስ አነጋጋሪና ይበልጡን ህዝቡን የሚያስቆጣ ሆኖ በመሄድ ላይ ነው። ስንት መቶ ሺህ ዜጋ የመተረውን የመድር ሰይጣን ኮሎኔል መንግስቱን ወደ ሀገር ለመመለስ የሲዳሞን ህዝብ ፈጂ ኃይለ ማርያም ደሳለኝን መላኩ ከንቀትም ንቀት የለየለት ወንጀል ጠቀስ ስራ ነው። መንግስቱ ለይስሙላ ለፍርድም አልቀረበም። በጻፈው መጽሐፍም ቢሆን ለፈጸመው ግድያ አጠፋው ይቅር በሉኝ ሲልም አልተሰማም። ስንቱን እናት ወላጅ አቁስሎ፣ ስንቱን ወጣት ቀጥፎ፣ ስንቱን መኮንንና የህዝብ መሪዎች አሳርዶ አሳዶ፣ ንጉሱንና ሽማግሌ ሚኒስትሮችን ገሎ ጀነራሎችንም ጨርሶ ኢትዮጵያን ለገንጣዮች አጋልጦ የፈረጠጠውን አውሬ ለመመለስ መነሳት ህሊና ቤስነትና በህዝብ ደም መሳለቅ ነው። ለመሆኑ ይህን ነፍሰ ገዳይ መመለስ ዋና ቀዳሚ ስራ ሆኖ ነው? አብይ ኢሰፖችን ሊደልል ሲጥር ሚሊዮኖችን ግን ንቆጥሏቸዋል። በስደት ያሉ ወደ አገር እንዲመለሱ የሚፈልጉ አገር ወዳዶች ጠፉ። በስመ እርቅ አብይ አገራችን ላይ በአያሌው እየቀለደ ነው። መንግስቱ ለፍርድ ይቅረብ አብይ ቀለድክብን በሚል ሰፊ ቀጣይ የተቃውሞ ሰልፎች ማካሄድና መፈክሮች መነገብ አለባቸው። ኃይሌ ዓለማየሁ፣ ዴይተን ኦሃዮ፣ አሜሪካ።
ለፍሎተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች ሰላምና ጤና ይስጥልኝ ይላለሁ። ያዋከቡት ነገር ምራፍ ያገኝም ፍቅሬ ፍቅሬ በዛ እኔ አላባረግንም ተሰምቶ ከመይጠገበው የጥላሁን ገሰ ዘፈን የተወሰደ ስንኝ ነው። ዘፈን አምሮኝ አይደለም ላድርግም ብሎ አይሆንልኝም። በየጎዳናው በየአደባባዩ በሸልተረሩ ከጫካው ወንድምህቱን ህይወት በፋሽቻቶ እንደገና ዳግም የዋረመኔ ወያኔ ተግባር በልጆቹ ላይ ሲደገም ከተመለከተና ዘላለማዊ የሐዘን ከለባሽ እንዲሆን ከተፈረደበት ኢትዮጵያዊ ዘፈን ይታሰባል። ዳንኪራ ይጣበቃልም አይባልም። የጥላሁን ዘፈን ስንኝ የቋጠርኩት በ1966 1983 የዛሬው ዘመን ላይ ተመሳሳይ ክስተቶች እየተመለከትን በመሆኑ ለትውስታም ለዛሬው ደግሞ መንጫ ይሆን ዘንድ በሚልም ጭምር ነው። ታዲያ ጥላሁንም ይህን ዘፈን በዚያን ዘመን የተያየውን ዝብርቅርቅ ሩጫን በመመልከቱ ነው። የዘፈን ደራሲውም ግጥሙም የቋጨው የማይፈቀሩ ሲፋቀሩ፣ የማይፈቀሩ ሲፈቀሩ፣ የማይተቃቀፉ ሲተቃቀፉ የተመለከተውን ሽርጉድ ለመግለጽ አስበው ነው የሚል እምነት አለኝ። ዘመነኛው ወያኔን ለማስወገድ ኢትዮጵያ ስታግሏል፣ የወልድ መስዋዕትነት ከፍሏል፣ ታስሯል፣ መቀበል የሚገባው ስቃይ ሁሉ ተቀብሏል። የህዝብ ጥላቻው በውል ያጤነው ወያኔ በስብሻለው ፍትህ አዛብቻለው አፈና ፈጽም ያለው መልካም አስተዳደርን ለፍግ ያለው አለ እንጂ ስለ ስልጣን ጉዳይ ትንፍሽም አላለም። በዚህም ወያኔ ወድቋል ሳይሆን ጭምብሉን ቀይሯል ወይም ደግሞ አድፍጦ ተጠብቋል መሆን ያለበት፣ ቅርጹን ለውጣል፣ ይዘቱ ግን ገዢያችን መሆኑን ያሳያል። ይዘቱን ሳይቀይር ቅርጽ እየለዋወጡ ለመኖር መጣር ወይም መፈለግ ደግሞ የአምባገነኖች ዘረኞች መገለጫ ባህሪ ነው። ኮሬ መንግስቱ ኢሰፓን መሰረቱ ካለ በኋላ እውን ደርጋለን ያለውን ያስታውሷል። የለውጥ ኃይል ደግሞ የዘመኑ ወያኔዎች የፊት ጨዋታ ነው። የይዘት መነሻቸው የወያኔ ሆኖ ለይስሙላ ወያኔን እያጣጣሉ በአማላይ ቃላቶች ስለሸነገሉን ወያኔን አጠፍልን ወይም ሀገራችን ላይ መሆን የሚገባው ለውጥ ስንነቀሎት መጣ ወይም ሊመጣ ይችላል ብሎ መገመት ትልቅ ስህተት ነው። አምባገነኖች ወደ ስልጣን ሲመጡ ወይም የስልጣናቸው ወንበር ሲንገጫገጭ ህዝብ እያወደሱ እያሞገሱ እንጂ እየሰደቡ እያወረሩ አይደለም። ሀገርን እናስከብራለን ሰንደቅ ዓላማውን እናፈቅራለን እያሉ እንጂ ሀገርን ህዝብን እንጎዳለን ሰንደቅ ዓላማውን እንጠላለን እያሉ ሊመጡ እንደማይችሉ የሀገራችን ተመክሮ ከበቂ በላይ ያስተምረናል። በሁለት እግራቸው ተደላድለው ሲቆሙ ድረስ ህዝብን ይቀላምዳሉ፣ ያስመስላሉ። በኋላ ግን የጭቃ ጅራፋቸውን ማጥዋቸው የማይቀር የማይታበል ሁለት ነው። በህዝብዮት ላይ ብቅ ብለው የለውጥ ባለቤትነን የለውጥ ኃይልነን የሚሉ ወገኖች እውነት የህዝቡ ክልና አላቸውን? ትግላቸውን እውነት ሆነውን? በኢትዮጵያ ላይ እያበበ አደጋነስ የመቅረፍ አቅምና ሞራል አላቸው? በውል ላጤኑ ጠላትን ወዳጅ ወዳጅን ጠላት እያደረጉ በጭፍን እንደመር እምነት መለከፍ በሬ ካራጁ ይውላል ከሚባለው የተለየ እንደማይሆን ነገው የተነጎዲያ የምናየው ነው። እውነት ስለ እውነት እንነጋገር ከተባለ ለሀገራችን መሰረታዊ ነው ችግሮች መፍትሄ የሚያገኙት ከተባበረ የህዝብ ትግል እንጂ ከወያኔ አይሆንም። ከአሜሪካኖችም እንደማይገኝ መረዳት ኢትዮጵያንም ሆነ ህዝቦቿን ተጠቃሚ ያደርጋል። በ1950ዎቹ አሜሪካ ጀምራ በእብሪት ተገፋፍታ በገፋችባቸው ቦታዎች ሁሉ ውርደት እንጂ ክብር አግኝታ አታውቅም። ጣልቃ የገባችው ሀገርም ህዝቦች አሸናፊ ሆነው ሲወጡ አልታየም። ሀገር በቀል ዘረኞችም ከውድቀታቸው ሲድኑ አልታየም። የፋሽስታዊ ደርግ መንግስቱና የወያኔ መለስ ዜናዊ የየራሳቸውን የግል ስብና ወደ ሰማይ እያሳደጉ እንዘጭ ሲሉ እንጂ ለሀገርና ለህዝብ ሲሆኑ አልተስተዋለም። ሰለሞን አሰፋ፣ ደብረ ማርቆስ።
አድማጮቻችን፣ የዛሬ የደብዳቤዎች አምድ ዝግጅታችንን የምናጠናቀቀው ቆንጅት ለማ ከሮተርዳም ኦላንድ በላኩልን ደብዳቤ ይሆናል። ይድረስ ለፍኖተ ዴሞክራሲ ሬዲዮ አድማጮችና የፕሮግራሙ አዘጋጆች። ለኔ ስለይቱ ቀላል ነው ሐቁ በመድረክ ላይ ያለ ሆኖ ብዙዎች ሲደናገሩ ማየቱ ግራ አጋብቶኛል። ወያኔ ቢቆስልም አሁንም በስልጣን ላይ ያለ የኢንጂነርን ግድያ ያጤናል። የወያኔ ጀነራሎች አሁንም በቦታቸው ናቸው። ዶክተር አብይ የኢህአዴግ ሊቀመንበር ነው። ኢህአዴግ በወያኔ የተጠፈጠፈ የወያኔ ተለጣፊና በህዝብ ላይ በደል ያደረሰ ስብስብ ነው። አብይን የሰየመው ወያኔ ኢህአዴግ በአሜሪካ ግፊት ነው። ከባዶ ልፈፋ ባሻገር አብይ ፈጸምኩት የሚለው ሁሉ በኃይለ ማርያም ጊዜ የተጀመረውን ነው። ለዚያውም ሁሉን እስረኛ መፍታት አቅቶት ወይም አልችል ብሎ ወገን በየማጎሪያው እየማቀቀ ነው። አብይ ህዝብ የሚፈልገውን የሽግግር ሂደት ሰርዞ ኢህአዴግን አጠናክሬ አስቀጥላለሁ ለኢህአዴጋዊ ምርጫ ተዘጋጁ ብሎናል። አብይ በዙሪያው የሰበሰባቸው ሀቀኛ የኢትዮጵያ ድርጅቶችን ሳይሆን ዘረኞችን፣ ብሔረተኛ ጽንፈኞችን፣ የሻዕቢያ አደግዳጊዎችንና የለየላቸው አንጃዎችንና ጸረ ህዝቦችንም ነው። መንግስቱን የሚለማመጠውም መረጃ ነው። ሁሉም እስረኞች አልተፈቱም። የህዝብን የኑሮ ችግር ለመቅረፍ ምንም እርምጃ አልተወሰደም። አብይ በሀገር መቀመጥ ያስጠላው ይመስል በዙረት እየከነፈ ለወያኔ ሴራ መጎንጎን እድል ሰጥቷል። በሃይማኖቱም መስክ ባሉታዊ መልክ ጣልቃ እየገባ ነው። ጸረ ኦርቶዶክስ ሴራውን፣ የሙስሊም መሪዎች በእስር ላይ መቆየትን፣ ለጸረ ህዝቡ ታምራት ላይ እኔ ቦታ መስጠትን ይመለከታል። ከባብ እንቁላል እርግብ አይፈለፈልም። አይበቃም ይህ ሁሉ ሀቅ? ለመደናገርና ጭፍን ድጋፍ ሰጥቶ ለመገኘት ምንም በቂ ምክንያት የለም። ትግላችንን መቀጠል አማራጭ የለሽ ነው። ቆንጂት ለማ ሮተርዳም ሆላንድ። አድማጮቻችን፣ እኛም ለዛሬ ያለንን የደብዳቤዎች አምድ ዝግጅት በዚሁ እናጠቃልላለን። ሳምንት አርብ እስከምንገናኝ ደህና ቆዩን። Yeah.